የባለ ብዙ ቀለም ሐሳቦች መናኸሪያ የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም እናንተ ይሁን። ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ቀጣዮቹን ጉዳዮች እናሰማችኋለን። በኮሮና ቫይረስ በርካቶች በተጠቁባት ጣሊያን የሚኖሩ ኢትዮጵያን ሁኔታ እንጠይቃለን።
ሰላምታ እንኳን መለዋወጥ የማትችልበት ሰዓት ነው ላይ ያለነው። በጣም ያስፈራል።
ቤት ያርገውን ነው የሰማናት። በጣሊያን ሮማ ነዋሪ ናት። ምሹ ሙሉ ቤታችን ይሰማል። በሰሜን ሸዋ እነዋሪ ከተማ ሰዎች ስለተጎዱበት ክስተት የሚናገር ዘገባም አለን።
የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጨርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና
አንዋሪ በምትገኝበት ወረዳ አስተዳዳሪ ሆኑትን ተሾመ ተገኝ ነው የሰማናቸው። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። ትናንት የጀመርነው የአባይ ዳር ነዋሪዎችን የህይወት መልክ የሚያስቃኘው ዘገባ ተከታይ ክፍልም በምሽቱ ይደመጣል። ሌሎች መሰናዶችም አሉ። ሀብታሙ ስዩም አስተናግዳችኋለሁ። በመቀጠል ደግሞ አጫጭር የዓለም ዜናዎች ይሰማሉ። ጽዮን ግርማ።
አመሰግናለሁ ሀብታሙ። አድላናዎች አብሬያችሁ ቆያለሁ። ደቡብ አፍሪካ የመጀመሪያው ሀገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን ገልጻለች። አነስተኛ መኖሩን ከአንድ ሳምንት በፊት ካስታወቀች በኋላ ነው በሀገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን ያስታወቀችው። እስካሁን ባለው ጊዜ ከሀገሪቱ 9 ክፍለ ግዛቶች ቢያንስ በ5ቱ 17 በኮሮና ቫይረስ የተያዙ ሰዎች መኖራቸው ታውቋል። በሌላ ዜና ደግሞ የሀገሪቱ ወታደራዊ ኃይል ውሃን ያሉትን ከቫይረሱ ነጻ የሆኑ 122 ደቡብ አፍሪካውያንን ወደ ሀገራቸው ለመመለስ እየተዘጋጀ መሆኑ ታውቋል። ውሃን ኮሮና ቫይረስ የተገኘባት የቻይና ከተማ መሆኑ ይታወቃል። የዩጋንዳ የጤና ሚኒስትር ዶክተር ሩት አሴንግ በኮሮና ቫይረስ ወደ ሀገሪቱ እንዳይገባ ለመከላከል የሚያስችል አዲስ እርምጃ እንዲወስድ ሀሳብ አቅርበዋል። ኡጋንዳ ውስጥ ኮሮና ቫይረስ መግባቱን የሚያረጋግጥ ሁኔታ ባይኖርም 1600 ኡጋንዳውያን የሚገኙባቸው ዓለም አቀፍ መንገደኞች በከፍተኛ አደጋነት ታይተው ቁጥጥር እየተደረገባቸው ነው ብለዋል ዶክተር ሩት። በዓለም የጤና ድርጅት እንዲሁም በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የተፈቀደ ኬሚካል ከውጭ ሀገራት በገቡት መንገደኞች ላይ የአውሮፕላን ማረፊያ እንዳሉ ለመርጨት ከሲቪል አቪዬሽን ባለስልጣን ጋር እየሰሩ መሆናቸውን የጤና ጥበቃ ሚኒስትሯ ገልጸዋል። ምን አይነት ኬሚካል ለመርጨት እንዳሰቡ የዩጋንዳ ባለስልጣኖች አልገለጹም። በዓለም ዙሪያ ያሉትን መንግስታት የኮሮና ቫይረስ በግዛቶቻቸው መዛመትን ለመገደብና ከውጭም እንዳይገባ ለመግታት በሚያደርጉት ጥረት የጉዞ ገደቦች እያደረጉ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ማታ በቴሌቪዥን ባደረጉት ንግግር በቅርቡ የአውሮፓን እና ሸንገን አካባቢ የጎበኙ የውጭ ሀገር ተወላጆች ዩናይትድ ስቴትስ እንዳይገቡ እገዳ ጥለዋል። አስተዳደራቸው ኢኮኖሚውን አስመልክቶ ስለሚወስደው እርምጃም አንስተዋል። የሀገሪቱ ዲሞክራሲያዊ ፓርቲ መሪዎች በሀገሪቱ ሰፊ የምርመራ ተግባር ለማካሄድ የሚያስችል ውጤት ለመፍጠርም በቂ ጥረት አልተደረገም በማለት መንቀፋቸው አልቀረም። የኮሮና ቫይረስ መዛመትና በኢኮኖሚ ላይ የሚያስከትለው ችግር በዓለም ዙሪያ ያሉት ባለሀብቶችን ባሳሰበበት በአሁኑ ወቅት ዩናይትድ ስቴትስ የአክሲዮን ገበያ በማሽቆልቆል ጀምሯል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዘገባዎቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮሮና ቫይረስ በከባዱ ካጠቃቸው ሀገራት መካከል አንዷ ጣሊያን ናት። በአስር ሺዎች የሚቆጠሩ በቫይረሱ ተይዘዋል። ከ800 በላይ የሚሆኑት ሞተዋል። ሀገሪቱ የቫይረሱን መዛመት ለመግታት የተለያዩ እርምጃዎችን እየወሰደች መሆኑ ተሰምተዋል። ለመሆኑ በዚያ የሚኖሩ ኢትዮጵያን ሰሞን ምን ይመስላል? ወደ ቤቲ አርጋው ከደቂቃዎች በፊት ደውዬ ነበር። ቤቲ በጣሊያን ዋና ከተማ ሮማ ውስጥ ነዋሪ ናት።
በጣም ተጨንቀላል። በጣም ነው የሚያስፈራው። ማለት አንተ ከምታውቀው ሰው ጋር ራሱ ሰላምታ እንኳን መለዋወጥ የማትችልበት ሰዓት ላይ ያለ ነው። በጣም ያስፈራል። እግዚአብሔር ይርዳን ነው የምንለው። በጣም ነው የሚያስፈራው። ሁላችንም ተጨንቀናል። በጣም ነው የሚያስፈራው። በነገራችን ላይ እኔም ትራ ነበርኝ ግን አሁን ስራቻ ልጆችም ተላልሉኝ ለልጆችም ለጓደኞችም ለማስተላለፍ ቤት ትራተቼ ቁጭ ብያለሁኝ።
ቤቲ ባሁን ሰዓት ሮማ ያለውን ድባብ እስቲ በተወሰነ ደረጃ አጋሪን። ምክንያቱም ጣሊያን በኮሮና ቫይረስ ምክንያት በከፍተኛ ሁኔታ ከተመቱ ሀገራት መካከል አንዷ መሆኗ እየተነገረ ነው።
ያውኛ ከቤት አትወጡ ከተባለን ወደ 3 ቀን ምናምን ሆኗል። ግን ትላንትና የበለጠ አዲስ ህግ አወጣዋል። ብዙ ሬስቶራንቶች ባሮች ተዘግተዋል። የክፍት የሆነው በአሁን ሰዓት ያው ሱፐርማርኬትና ፋርማሲ የልብስ ማጠቢያ ቦታ ምናምን ብቻ ነው እንጂ ሌላው ነገር በጠቅላላ ተዘግተዋል።
ስለዚህ የስራ ቦታዎች ዝግ ናቸው ማለት ነው። በአሁኑ ሰዓት ስራ ቁሟል ማለት ነው?
አዎ ብዙ ማለት ቤት ውስጥ ስሩ ነው የሚባሉት። አሁን ቢሮ ምናምን የሚሰሩ ሰራተኞች ቤት ውስጥ እንዲሰሩ፣ ባንክና ፖስታ ቤት ግን ክፍት ነው። እነሱ ለምን ህዝብን ስለሚያገለግሉ ማለት ነው። እነሱ መዝጋት አይችሉም። በተቻላቸው አቅም ከቤት አትውጡ ነው የሚባለው። ለምን በወጣን ሰዓት ቫይረሱ ያው 30 ደቂቃ ያህል አየር ላይ መቆየት ስለሚችል አትውጡ ብለውናል ከቤት።
እንግዲህ ጣሊያን እንደሚታወቀው በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ሀገር ነው። በህገ ወጥ መንገድም ሊሆን ይችላል፣ በህጋዊነትም በዚያ ሀገር ውስጥ እየኖሩ እየሰሩ ይኖራሉ። ይሄ የኮሮና ቫይረስ በተለየ ሁኔታ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተወው ጫና አለ ወይ? እስቲ የተወሰነውን አጋሪን።
እስካሁን ድረስ እንግዲህ ምናልባት ዜና ላይም ላይ ያወጡት ይችላሉ። እንደ እግዚአብሔር ፍቃድ ሆኖ እስካሁን የታመመ አበሻ ኢትዮጵያዊም ኤርትራዊም አልሰማንም እስካሁን ድረስ ማለት ነው።
ራሳችሁን አሁን ከኮሮና ቫይረስ ለመከላከል እዛ ያለው የኢትዮጵያ ማህበረሰብ ስለ ሁኔታ ውስጥ መረጃ ከየት ነው የምታገኙት?
ያው ዜና እያየን ነው እንጂ ስለ እንደዚህ ነገር ማለት ደውሎ የሚያናግረንም ሰው የለም። ከማንም ጋር አንነጋገርም። እንደዚሁ ብቻ ከጓደኞቻችን ጋር ስልክ እየተደዋወልን ኢንፎርሜሽን
በጣሊያን ሮማ ወደሚገኘው የኢትዮጵያ ኤምባሲም ደውያለሁ። የኤምባሲው የፐብሊክ ዲፕሎማሲ ተጠሪ አቶ ደሳለኝ መኮንን ሁኔታውን መሰረት ያደረገ የኤምባሲያቸውን ወቅታዊ እንቅስቃሴ አጋርተውኛል።
እያደረግን ያለ ነው በፔጃችን በፌስቡክ ፔጅ ባሉን የመገናኛ አውታሮች ጭምር ኮሚኒኬት እያደረግን ነው እና ቢሮአችንም ክፍት ነው። የመንግስትን እየተከታተልን መንግስት የሚያወጣቸውን ነገሮች አስፈላጊውን ድጋፍ እያደረገ ነው። መንግስት እነ መረጃ ማድረስ ነው የሚፈለገውን የፈለጉትን ነገር ሁሉ ለማገዝ ቢሮአችንም ክፍት ነው።
ዛሬ ቀደም ብላችሁ በፌስቡክ ገጻችሁ ላይ የስራ ሰዓታችሁንም ማስተካከላችሁን ተናግራችኋል እና ይሄ የሆነበት ምክንያት ምንድን ነው? አዲሱ የስራ ሰዓትስ እንዴት ነው የሚሆነው? ሰዎች እንዴት ነው ከእናንተ ጋር መገናኘት የሚችለው?
መቼ ነው የስራ ሰዓት እንዳሳወቅ ነው በፔጃችን ያለ ቆንስላ ሴክሽን። ያ ደግሞ የቆንስላ ሴክሽን አሁን ሰው እየመጣ አይደለም፣ ቪዛ ምናምን ጠይቆ እየመጣ ስለ አይደለም 2 ቀን ብቻ ያደረግነው ለዛ ነው። ቢሮ እንዳለ ኤምባሲው ግን ስራውን ይቀጥላል። በተለይ ዲያስፖራ እሱ 2 ቀን ምናምን ተብሎ አልተገለጸም በዛ ላይ። ስለዚህ አት ኤኒ ታይም የስራ ሰዓት ክፍት ነው ማለት ነው።
እስካሁን ድረስ ከኢትዮጵያን እዛ ከሚኖሩ ኢትዮጵያን ስደተኞች ኮሮና ቫይረስ ጋር በተገናኘ የተያዘ ሰው ወይንም የሕክምና እርዳታ ያስፈልገኛል ብሎ ወደ እናንተ ያመለከተ ወይም የጠየቀ ሰው አለ?
የለም። አሁን ድረስ የጠየቀ ሰው የለም።
በምን ሁኔታ ነው ማድረጃውን በዚያ ለሚኖሩ የኢትዮጵያ ማህበረሰብ አባላት ለማድረስ ያሰባችሁ?
ፔጅ ላይ መጠቀም እንችላለን። ልክ አንተን እንዳየኸው ከአሁን በፊት የምንገናኝባቸው እንትኖችም አሉ፣ ማህበራት አሉ፣ ኮሚኒቲዎች አሉ፣ ኦልሬዲ ቻናሎች አሉ። ያን ያህልም ደግሞ እንትን አይደለም ማለት ሉዝ አይደለም ኮሚኒኬሽናችን። እስካሁን ችግር እየደረሰ የለም። ይህን አንተ የጠየቀውን የተመለከተ ኢትዮጵያን ሆነው እንደዚህ ችግር ውስጥ ነን ያለ ሰው የለም። ከዚህ በኋላም እንደዚህ አይነት ነገር ካለ በየትኛውም ጊዜ ለማገዝ ዝግጁ ነን። ኤምባሲውም ክፍት ነው። በየትኛውም ጊዜ ልክ ማንኛውንም ቻናል ተጠቅሞ ገዛ መጠየቅ።
በዚያ የሚኖሩ ሌሎች ኢትዮጵያንን ሀሳብ በቀጣይ መሰናዶቻችን ውስጥ ለማካተት እንጥራለን። ጋቢና ይቀጥላል። ከአሜሪካ ድምፅ ራዲዮ በትናንት ምሽት መሰናዷችን ከአስቴር ምስጋናው ጋር ወደ አባይ ዳር አቅንተን በዚያ ከሚኖሩ ኢትዮጵያውያን ጋር ቆይታ አድርገናል። የሀገራት የውዝግብ ምንጭ ከሆነው ወንዝ ያን ያህል የተጠቀሙ የማይመስሉት ነዋሪዎች በወንዙ ላይ በሚሰራው ግድብ ግን ተስፋ ጥለዋል። እነሆ ቀሪ ዘገባው።
አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ።
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም። የነሱ ገጠር ከተማ ተደምሮ 100% ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ፣ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
በወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆች አሉ። ምክንያታዊነትና ፍትሃዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ እምቢያለ።
የህዳሴ ግድብ በሚጀመርበት 2003 ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር በሀገር ደረጃ። ከግብጽ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብጽንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና አገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበር። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ ጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀመር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነው። እና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው አሁን ያለው ወቅታዊ ሁኔታ።
ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ አቶ እምቢያለ።
ናይል ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ የደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም ራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም ጦርነት እንገባለንም የድሮን ሞክረውም ይታወቃል ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሄደው ያቃሉ እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች እና ዛቻውም ሆነ ጦርነቱ አሁን የተጀመረ ዓለም ሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ይሃል ቢሆኑ ይሄንን ምናየውን ወንዙን ምንጩን መቀየር አይችሉም እነሱ ምንም ቢመጣ ውሃው ከኛ ጋር ነው
የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ካደራዳሪነት ያዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል።
ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ተጠብቀሽ የምትኖሪው ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛ ማንሳር ነው ሌሎች ማገሮች አብሮ ተስማምተው ናይል ቢዝን ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት አራቱ ደግሞ በአገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ ናይል እንዴት እንደተጠቀም በእኩልነት እና በፍትሃዊነት እንዴት እንደተጠቀም የሚል ህግ ይወጣል ተብሎ እየተጠበቀ ነው። ይሄን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጣለች። ግብጾች ምንድነው እዚህ ደረጃ ደርሳችሁ በኢኮኖሚ የተሻለ ሆነት ምንድነው? አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ሌሎች ሀገሮች ባለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች ያደጉ ጥባች መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንፃር ውሃው ሀብታችን ነው። ያለ ውሃ የሚሆን ነገር አይደለም። የዛሬ 20 አመት 30 አመት በፊት 60 50 ሚሊዮን ህዝብ ነበር። አሁን በጥፍ አጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለውም። ኃይል ያስፈልጋል፣ ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ እንትን ውስጥ እያለን ያለ ነበር። ምክንያቱም 15000 ጊጋዋት አወር ነው የሚገኘው። ይሄ ማለት በአመት ቢያንስ 1 ቢሊዮን ዶላር ሊያስገኝ ይችላል። ቀደም የነገርኩሽ የተጠኑ ሌሎች አሉ። ወደ 40000 ጊጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ 5-6 ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኚህ ነገሮች ሁሉ እንዳሉ ሆኖ ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይሄን ግድብ ገደብን ማለት ትርጉሙ ብዙ ነው ለኢትዮጵያ። ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበርም ጭምር ነው። ስለዚህ ኢትዮጵያ ይህን ታስበው ግድቡን በአግባቡ መጨረስ፣ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቅቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው ጥያቄ ያለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንጻር ነው እና ያንን መተማመን ያስፈልጋል።
በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል፣ ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ምንድን ነው ዝምታሽ?
በመከታተል ላይ ያላችሁት ጋቢናን ነው ከአሜሪካ ድምፅ ራዲዮ። አብራችሁን ስለሆናችሁም እናመሰግናለን። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በእንዋሪ ከተማ ከ20 ዓመታት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና 3 ምዕመናን መጎዳታቸውን የቤተ ክርስቲያኑ ፕሬዚዳንት መጋቢ ይልማ ዋቄ ለአሜሪካ ድምፅ ገልጸዋል። በጥቃቱም ቤተ እምነቱ ሙሉ በሙሉ መቃጠሉን ገልጸዋል። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳት ያደረሱትን አካላት ለይቶ ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በመጣራት ላይ መሆኑን ደግሞ እንዋሪ በመትገኝበት ወረዳ አስተዳዳሪ የሆኑት አቶ ተሾመ ተገኝ ለአሜሪካ ድምፅ ራዲዮ ተናግረዋል። ጽዮን ግርማ።
የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቢ ይልማ ዋቄ በሞረትና ጅሩ ወረዳ ነዋሪ ከተማ በቤተ ክርስቲያናቸው ላይ ደረሰ ያሉትን ጥቃት ለአሜሪካ ድምፅ በስልክ ሲያስረዱ ለጥቃት የተዘጋጁ ሰዎች በድንገት የቤተ ክርስቲያኑን ግቢ ወረሩት ይላሉ።
መጋቢት አንድ ቀን ከቀኑ 2012 ማለት ነው በእኛ አቆጣጠር በግምት ከቀኑ 11 ሰዓት በሚሆኑበት ጊዜ የተወሰኑ ሰዎች እንደ ቡድን እንደ ህዝብ ተከማችተው በመወር ሙሉ ወንጌል ቤተ ክርስቲያን ግቢ ውስጥ በኃይል በመግባት በቤተ ክርስቲያን ውስጥ በነበሩ 3 ሰዎችን ደብድቦ ጎድቷቸዋል፣ ጉዳት አድርሶባቸዋል። እነዚህ እንግዲህ 3 ሰዎች የቤተ ክርስቲያናችን አካላት አሁን ለከፍተኛ ሕክምና ወደ ደብረ ብርሃን ሪፈራል ሆስፒታል ተልኮ በሕክምና ላይ ይገኛሉ። እነዚህ በቡድን ገብቶ በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያኑን ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችን ደግሞ ሀብቶች በዛሬው ዕለት መጋቢት 2 ማለት ነው ተመላልሰው ወስደዋል፣ ዘርፈዋል እና ተከፋፍለዋል። በዚህ ጊዜ እንግዲህ በቤተ ክርስቲያኒቱ ሌላ ግንባታ እየተጠናቀቀ ነበረ። እነዚያን ግንባታዎችም አፍርሷል። ምእመኖቻችንን በየቦታው በየቤታቸው በፍርሃት ላይ ነው ያሉት፣ በጣም በከፍተኛ ጥረት ላይ እና በዚህ ወቅት ላይ እንግዲህ ከፍተኛ ጥቃት ሲያደርሱ በአካባቢ ያሉ ጸጥታ ኃይሎች ድርጊቱን ለማስቆም ምንም ያደረጉት ጥረት አልነበረም። ኃላፊነታቸውን አልተወጡም። ላጥፊዎቹ ድጋፍ እና ከለላ በመሆን ይሄ ሁሉ ጥፋት እንደደረሰ በቅሬታ ያቀርባሉ። ስለዚህ ያለው ንብረት ሙሉ በሙሉ ነው የወደመው። ምናልባት እንደሰማሁት ከሆነ ከ1 ሚሊዮን ብር በላይ የሚገመት ንብረት ብቻ ወድሟል። ሰዎቹም በሕክምና ላይ ይገኛሉ ማለት ነው።
መጋቤ ይልማ፣ መነሻው ምንድን ነው ለደረሰው ጉዳት? አካባቢው ሰው ግጭት ነበረ? በእምነቱ ተከታዮች እና በአካባቢው ሰዎች መካከል ቀደም ሲል የደረሰ ግጭት ነበረ ወይስ ምንድን ነው መነሻ ምክንያቱ?
መነሻ ምክንያቱ በውል አሁን የታወቀ ነገር የለም። ግን ቤተክርስቲያኒቱ 20 ዓመት በላይ ነው እዛ የኖረችው። አዲስ አይደለች፣ በህብረተሰቡ ውስጥ ያለች ናት። በህብረተሰቡ ውስጥ በሰላም ስትንቀሳቀስ አስፈላጊውን ማህበራዊ መንፈሳዊ አገልግሎት ስትሰጥ የቆየች ናት። እንግዲህ በዚህ ጊዜ ከሀይሉ ንቅናቄ ጋር ይሁን ሰዎች እንዴት አድርጎ እንደገቡ እና በምን እንደሆኑ ነገር እስካሁን የተጣራ ነገር የለም። ነገር ግን እንደምንሰማው አንድ የህክምና ቡድን በአካባቢው ላይ ከእስራኤል የመጡ የህክምና ቡድኖች በጤና ጣቢያ ከኛ ቤተክርስቲያን ውጭ በአሁኑ ህክምና እርዳታ ሲሰጡ ነበር። እነሱንም እንደዚህ ጉዳት አደርሶባቸው ድንኳኖቻቸውን እንዳፈረሱ በዚህ አይነት ነገር ነው የምንሰማው። ቤተ ክርስቲያኒቱን እነሱ ምንም ግንኙነት የላቸውም። የእነዚህ እርዳታ ሰጪ ሐኪሞች የተባሉትም ከኛ ቤተ ክርስቲያን ጋራ ምንም አይነት ግንኙነት የላቸውም። እነዚህ ሰዎች እንግዲህ ወይ ፕሮቴስታንት ሊሆኑ ይችላሉ ወይ ሌላ የጂውሽ ሃይማኖት ሊሆኑ ይችላሉ። ነገር ግን የእኛም ቤተ ክርስቲያን ለማቃጠል ከእነሱ ጋራ ምንም አይነት ግንኙነት የላቸውም።
መጋቤ ይልማ እንዳሉትና ከሌላ የአካባቢው ነዋሪ ጠይቀን ባገኘ ነው መረጃ በአካባቢው የነጻ የሕክምና አገልግሎት ሊሰጥ የሄደ የሕክምና ቡድን በጤና ጣቢያው ለ3 ቀናት የሕክምና አገልግሎት ሲሰጥ ቆይቷል። ለዚህ የሕክምና አገልግሎት የሚውል ድንኳን በመትከልም አገልግሎት ሲሰጥ ነበር። ነገር ግን ባልተፈቀደ ቦታ የሃይማኖት ስብከት በድንኳን ውስጥ ተካሂዷል ያሉ የሌላ እምነት ተከታዮች በደቦ ጥቃት ማድረሳቸውንና ድንኳኑን ማፈራረሳቸውን ነው። መጋቤልማ የሚሉት ለጥቃት አድራሾቹ ቁጣ መነሻ ምክንያቱ ይብሄውን እንኳን በህክምና ቡድኑና በቤተ ክርስቲያኒቱ መካከል ምንም ግንኙነት የለም ነው። በጉዳዩ ላይ ማብራሪያ እንዲሰጡን የወረዳውን አስተዳዳሪ አቶ ተሾመ ተገኝን ጠይቀን ነበር። ከዚሁ ጉዳይ ጋር በተያያዘ ከተዋቀረ አጣሪ ቡድን ኮሚቴ ጋር ስብሰባ ላይ መሆናቸውን ገልጸው መረጃ በሚገባ ከመጣራቱ በፊት ዝርዝር ጉዳይ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ነገር ግን በግርድፉ ከሰጡን መረጃ የደቦ ጥቃቱ ሲነሳ በከተማው እንደነበሩና መነሻው ምን እንደሆነ በማይታወቅ ሁኔታ ሴት፣ ወንድ፣ ወጣት፣ አዛውንት ሳይል የከተማው ነዋሪ ሆ ብሎ መነሳቱን ተናግረዋል። በወቅቱም ለማረጋጋት ከፍተኛ ስራ እንደተሰራ ጠቁመዋል። በንብረት ላይም ጉዳት መድረሱን፣ የህክምና ቡድኑ የተከለው ድንኳንም መፈራረሱን ገልጸዋል።
የፕሮቴስታንት ቤተክርስቲያን ብቻ ሳይሆን የጠፋው ካምፕ ተብሎ ተደርጎ የተሰራውን ጊዜያዊ ማደሪያ ድንኳንና ምሸዶች ጭምር መቀዳደርና ማቃጠል ሁኔታዎች አሉ። እሱ ብቻ ላይ አይደለም ጊዜ የተወሰደ፣ ሌሎችም ላይ እንደዚሁ በግፊት ገብቶ እርምጃ ለመውሰድ ጥረት ማድረግ ነበር። የጸጥታ ኃይሉም የመሳሰለውን እንደዚህ ጠንከር ብሎ እንቅስቃሴ ማድረግ ሲጀምር ነው መቆም የጀመረው እና ዛሬም ላይ የተወሰኑ ሙከራዎች ነበሩ። ጠዋት ላይ የጸጥታ ተቋሙ ጠንከር ብሎ እንቅስቃሴ ሲያደርግ ነው ጉዳዩ እንዲረግብና እንዲቆም የተደረገውና
የህክምና ቡድኑ የአንድ እምነት ተከታይ አይደለም ይላሉ።
እኛ የፕሮቴስታንትም አሉ ኦርቶዶክስም አሉ ውስጣቸው ህክምናውን የሚሰጡ ማለት ነው። አጣርተናል። የህክምና ቡድን ነው ህክምናውን የሚሰጠው። ይሄ ደግሞ የተወጣጣ ነው። የውጭ ዜጎች ያሉበት፣ የሀገር ውስጥ ዜጎች ያሉበት የተወጣጣ ቡድን፣ ፕሮቴስታንትም አለበት ኦርቶዶክስም አሉበት። ያ አይነት ነገር ነው ያለው። እንግዲህ ከአንድ ጫፍ ከሃይማኖቱን ፕሮቴስታንትን ለመጉዳት ነው ተብሎ ስድስት ያለ መረጃ እንዳንሰጥ እኒያም አይነት ነገር ስላለ የምርመራ ቡድኑ ካጣራና እውነታ የሆነ መረጃ ካገኙ በኋላ እውነታውን እንደምንሰጥ ጥሩ ነው።
ለስንት ቀን ሰጥቷል ይሄ ህክምና አገልግሎት? ለስንት ቀን ቆይቷል ከተማ ውስጥ?
በእኛ አቆጣጠር በኢትዮጵያን አቆጣጠር በ26/2012 ተጀመረ እስከ 2012 ለሶስት ቀን ያክል ተከታታይ ቀን ቆይቷል።
ምን አይነት ህክምና ነበር የሚሰጠው?
የጠቅላላ ህክምና አገልግሎት ነው የሚሰጡት። በተለይ ከአንገት በላይ የጥርስ ህክምና፣ ጥርስን የማጠብ፣ ጥርስን የመሙላት፣ ጥርስን የመንቀል፣ አይን የዲክ ሰርጀሪ ስራ ነው የሚሰሩት። ሌሎችም ህክምና አገልግሎቶችም ጭምር ይሰጣሉ። የመነጽር በተለያዩ ደረጃ ያሉ የመነጽር ስጦታ አገልግሎትም ጭምር ነው ሲሰጥ የነበረው። ሌሎችም አገልግሎት ይሰጣሉ። ለምሳሌ የማህፀን ህክምና፣ የወሊድ አገልግሎትም ጭምር፣ ሌሎችም ጭምር ይሰጣሉ።
ስንት ነበሩ ቁጥራቸው? የህክምና ቡድኑ
ከውጭ የመጡ ዜጎች አሜሪካውያንና እስራኤላውያን የሚሆኑት 17 ናቸው። በኢትዮጵያ ዜጎች የሆኑት እነሱን በውል ቁጥሩ ከመቶ በላይ ይሆናሉ። ቁጥሩን በውል ማስቀመጥ አልችልም። አሁን
የተጎዳ በሰው ደረጃስ የተጎዳ ሰው አለ?
የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው እጅ ጠርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና
ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ።
ከውሸትም በላይ ውሸት መረጃ ነው።
በአጠቃላይ የህዝቡ ቁጣ እንዲቀሰቀስ ያደረገው ገፊ ምክንያት ምንድን ነው የሚሉትንና አጠቃላይ ሁኔታውን የሚተነትን መረጃ አጠናክረን ስንጨርስ ሙሉ መረጃ እንሰጣለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። በነገው ምሽት እንገናኝ። ከድምፅ መሐንዲሳችን ኤልያስ አስማረ ጋር በመሆን ሀብታሙ ስዩም በዚህ እሰናበታችኋለሁ። ደህና ደሩ። ምንድነው ዝምታው? ምንድነው ዝምታሽ? በክፉ በደጉ ሳንለያይ ሊያሳስቱሽ ነው ወይ? Lachim lane ka
to my rachu shamano gabi ye kwachu yabo ga kesush men kwan bi
tun ratune vioe saganta fanoromoti